የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይህ በስቱቅም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በትናንትናው ዕለት ከአንድ የአገሬ ልጅ ጋር ስለ ኢትዮጵያ ሁኔታ ስንወያይ በድንገት እኔ እናንተ ልናፍር ይገባናል፣ እንደውም እንደ ሰውም አንገታችንን ቀና አድርገን ሳይሆን በሐፍረት አንገታችንን አቀርቅረን መሄድ ነበረብን አለኝና ቀጠል አድርጎም በግል እኔ እናንተ ብቻም ሳንሆን እኛ የወጣንበት ህብረተሰብ በአጠቃላዩ ማፈር ይገባዋል ሲለኝ ነገሩን ለመረዳት ብዬ እንዴት አልኩት። እሱም ቀበል አድርጎ ተመልከት የሀገራችንን ሁኔታ በህዝብ ብዛት ከ70% በላይ የሆነው የአማራና የኦሮሞ ህዝብ መተባበር አቅቶት 6% የማይሞላውን የትግራይን ህዝብ እንወክላለን በሚሉ 20-30 በማይሞሉ ወሮ በላዎች እንደ ከብት ይነዳል። እንደ ከብት መነዳቱም አልበቃ ብሎ እነርሱ ስልጣናቸው ላይ ቁጥጥ ብለው ኢትዮጵያውን በአጠቃላይ ደሙን እንደ መዥገር ለመምጠጥ እንዲያመቻቸው እርስ በርስ እንደ ጠላት እንድንተያይና ተቀራርበን እንዳንወያይ በየቀኑ ተንኮልና ሴራ ያዘጋጁልናል። እኛም የማሰብና ርቆ የማየት ችሎታችንን አንዳች የጋረደብን ይመስል ጥላቻውንና ጠላትነቱን ተቀብለን ወደ ሰማይ እናጎነዋለን፣ እናናፍሰዋለን አለኝ። ነገሩ እኔም የማምንበትና አለ የማይባል ሀቅ በመሆኑ እጅግ በጣም ከፍ ያለ ደስታ ነው የተሰማኝ። ነገሩን ግልጽ ለማድረግ ይህ ችግርና ሀቅ የሚታየው በሁለቱም ጎራ ማለትም በአማራውም እና በኦሮሞም ዘንድ መሆኑ አስደሰተኝ። ለካስ ችግሩን ሁሉም በየቤቱ ያውቀዋል። ይህ ከላይ የአገሬ ልጅ ያልኩት ወዳጄ በተገናኘንና በተያየን ቁጥር በሩቁ ሰላም ተባብሎ ከመተላለፍ በስተቀር ተቀራርበን ጠለቅ ያለ ውይይት የጋራ ስለሆነችው ውድ አገራችን ተወያይተን አናውቅም። ይህን ሳሰላስልና ስንቱ የሀገር ልጅ ተቀራርቦ ተወያይቶ የጋራ ችግሮቹን በጋራ መፍታት ሲችልና የገዢዎቹን የባርነት ቀንበር ሰብሮ መጣል ሲችል ባዶ በሆነ የመፈክር ጋጋታና እንዲሁ በጥርጣሬ ብቻ ከዓመት ዓመት በባርነት ቀንበር ይሰቃያል። እነዚህ አናሳ ገዢዎች ፀሐይ እስከምትጠልቅባቸው ድረስ ሕዝቡን አጋይተውና አባልተው ለመኖር የሚያደርጉትን ሙከራ አይተውም። አለበለዚያማ ገና ከጠዋቱ ከንጋቱ ለወላይታው የአክሱም ሐውልት ምኑ ነው ቅብር ጥሴ ባላሉ። ከፋፍሎና አጋይቶ መግዛት ዓላማቸው ባይሆን ኖሮ አማራ የኦሮሞን ጡት ሲቆርጥ የሚያሳይ ብሎ ዘቤ ቋሚ ሐውልት ባልተከሉ ነበር። ክፉንም ደጉንም ተጋርቶና ተቻችሎ የኖረን ሕዝብ ቂም አያይዞ እንዳይቀራረብ ማድረግ ለሕዝቡ ማሰብ ነው? ለሕዝቡ ጥቅም እንዲያመጣ ነው ወይስ ቂምና ጥላቻን በሆዱ ይዞ በሕዝብ መካከል ዘርቶ ሕዝብ እርስ በርሱ እንዳይተማመን ብሎም ከፋፍሎ በመግዛት ሥልጣን ላይ ተደላድሎ መቀመጥ ነው? እኛም እንደዚህ አይነቱን ተንኮል መረዳት አቅቶንና አርቆ ማሰብ እንደማይችል የዱር እንስሳ ሆነን የእነሱን የጥላቻ መርዝ ተቀብለን ከረጨንላቸው ይህ የአገሬ ልጅ ወዳጄ እንዳለው ማፈርና አንገታችንን ደፍተን መሄድ ብቻ ሳይሆን ሰው መሆናችንንም መጠራጠር ይገባናል። አዎ አክራሪዎች አይኖሩም አንልም፣ በሁሉም በኩል አክራሪዎች አይጠፉም። እኛ ሰው በመሆናችንና በሁሉም ሰዎች እኩልነት ካመንን ብሎም ሀገራችን የሁሉም ልጆች የእኩል መናኸሪያና መኖሪያ ቤት ነች መሆንም አለባት ብለን የምናምን ኢትዮጵያውያኖች ኢትዮጵያ ያሰኛት ኢትዮጵያችንን ኢትዮጵያ ያሰኛት ያማራው የኦሮሞው የጉራጌው የትግራዩ የወላይታው የከምባታው የሶማሌው የቅማንቱ የሲዳሞው እንዲሁም የሌሎቹም ባጠቃላዩ የሰማንና የዘጠናዎቹ ብሔር ብሔረሰቦች መኖር ነው ብለን የምናምነው እነዚህን አክራሪዎች ተው በእኛ ስም አትነግዱ የጥላቻ መርዛችሁንም አትርጩ ልንላቸው ይገባል። አክራሪዎች እኮ እንጠላዋለን ከሚሉት ጋር ቀርቦ ለመነጋገር ችሎታውም ሆነ አቅሙ ስለሌላቸው ለነሱም የሚቀላቸው ባዶ መፈክር በማንጋጋትና በማሰማት የሆነ ያልሆነ አሉባልታ በመርጨት እንወክለዋለን በሚሉት ህዝብ አካባቢ ርካሽ ተወዳጅነትን ለማትረፍ ነው። እነዚህንና እነዚህን የመሳሰሉትን ደግሞ ተው ማለት የሌሎቻችን ከልብ በተለይም ከልብ የህዝብ ሰቆቃ ያስጨንቀናል የህዝብ ሞት እስራት ስደት ይሰማናል የምንል ኃላፊነት መሆን አለበት። የኛ ዝምታና የኛ በዩሉኝታ መያዝ ለነዚህ አክራሪዎችና ጽንፈኞች መብዛት ዋናው ምክንያት ነው። የትግራይ ነጻዎች መሪዎች ህዝብን ከህዝብ ያጋጩ እነሱ ተደራድረው ለመኖር የሚያደርጉትን ተንኮልና የሚረጩትን መርዝ የተረዱት ላስፌጋስ ኗሪ የሆኑት የሰባዊ መብቶች ተሟጋችና የኦሮሞ ተወላጅ አቶ ሮባ መሐመድ ስለወያኔዎች የከፋፍለ ግዛው ፖሊሲ ሲናገሩና አኖሌ ላይ አማራ የኦሮሞ ጡት ቆራጭ ሐውልት ብለው ወያኔዎች እንዲቆም ያደረጉትን ሐውልት ሲተቹ እነሱ ከተማቸው ላይ ኢንዱስትሪ እየገነቡ ለኛ የተቆረጠጡት የያዘ ሐውልት ይገነቡልናል ነበር ያሉት። የሀገሬ ሰው ሲተርት ከሞኝ ደጃፍ ሞፈሪ ቆረጣል ይላል። እነሱ በሆነው ባልሆነው እኛን እንደ ጅል ያሞኙ የራሳቸውን ቤት ያደራጃሉ ለማለት ነው። ይህ የከፋፍለ ግዛው ፖለቲካ ማክተም አለበት በማክተል ላይ ያለም ይመስላል። ከትናንት በስቲያ ስቶክሆልም ኢትዮጵያን በጋራ ኦሮሞ አማራው ሶማሌው ወዘተ ሌሎችም ባንድ ላይ ያደረጉት ሰላማዊ ሰልፍና ያሰሙት መፈክር ለዚህ አንድ ምሳሌ ነው። እንዳውም አንድ ኦሮምኛ ተናጋሪ ህታችን ምንድነው ወንዶች ብቻ የሚናገሩት ብላ ማይክሮፎኑን ካንድ ተናጋሪ ቀምታ ከወሰደች በኋላ ያሰማችው መፈክር ሁላችንንም ያስደመመ ነው። ኦሮሞን አልሰጥህም ኢትዮጵያን አልሰጥህም የኔም የልጆችም ሀገር ናት እኔም ልጆችም እንሞትላታለን ነበር ያለችው። ከሞኝ ደጃፍ ሞፈር መቁረጡ ሊቀር ነው። እጅ ለእጅ ተያይዘን ኢትዮጵያችንን ከሀገር በቀል ወራሪዎች እናስመልሳለን ያለ ይመስላል ኢትዮጵያዊው ባንድ ድምጽ። እኛም ይሁን እንላለን አለበለዚያ ግን የሁለቱ ነብሮችና የሚዳቋ ታሪት ተረት በእኛ ላይ ተፈጻሚ መሆኑ ነው። ነገሩ እንደዚህ ነው። አንድ ነብር አንዷን ሚዳቆ አሳዶ ይዞ ሊበላት ሲል ሌላ ነብር ይመጣና ሁለቱ ነብሮች አንዱ ከሌላው ሚዳቋን ቀምቶ ለብቻው ለመብላት በሚያደርጉት የሞት የሽረት ትንቅንቅ መሬት ላይ ወድቃ ካሁን ካሁን ተበላሁ ይያለች በጭንቀት ያለችውን ሚዳቆ ረስተዋት ኖሮ ሚዳቋ ከወደቀችበት መሬት ተነስተ አቧራዋን ይያራገፈች የበላተኞች አለመስማማት ለተበዮች ይጠቅማል ብላ እየሳቀችባቸው ጥላቸው ሄደች። እንግዲህ ይታያችሁ ሁለቱ ሃያላን ነብሮች ቢስማሙ ኖሮ ያቺ ደካማዋ ሚዳቆ እየሳቀችና እያፈዘችባቸው ባል ሄደች ነበር። እነሱም ለኔ ብቻ ይያሉ ባይጣሉ ኖሮ ባዶ ባልቀሩ ነበር። በአሁኑ ጊዜ ኢትዮጵያ ውስጥ ያለውም ችግር የሚያሳየን ሁለቱን ሃያላን ብሔሮች እንወክላለን የሚሉት መሪዎች ባለመስማማታቸው በራሳቸው ከሚዳቋ የማይበልጥ ጉልበት ያላቸው የአነስተኛ ብሔር ወካይነን ባዮች ይህንን ታላቅ ህዝብ ይቀልዱበታል። ይህ መቆም አለበት ተከፋፍሎ መገዛቱ ይብቃ እንላለን። በፌስቡክ ላይ የወጣ አንድ ለተረዳው ሰው ትልቅ ትምህርት የሆነ መልእክት እንዲህ ይላል ጥላቻ የትም አያደርስም ፍቅር ግን ሁሉንም ያሸንፋል ድንቁርና ጽልመት ነው ዕውቀት ግን ብርሃን ነው ክፋት ዘላለማዊ ውድቀትን ያስከትላል ደግነት ሁሉንም ይታደጋል ከቂመኛ ተበዳይ ከደንቆሮ መሪና ከክፉ ተከታይ ይሰውረን አሜን።
I'm gonna make you mine.
በድጋሚ ጤና ስትልን ይያለን የዛሬው የሁድ ፕሮግራማችን እነሆ ጀምሯል። ውድ አድማጮቻችን ከኛ ጋር እንግዲህ እስከ 6 ሰዓት ድረስ እንደምትሆኑ ተስፋ ማድረግ እዚህ አጠገቤ ሃናለች ተመስገን አለ ሙሌ አለ ቴክኒሻናችን ግሩም አለ በዛሬ ሁለት ይዘንላችሁ ከምንቀርቧቸው ፕሮግራሞች በጥቂቱ ለመጥቀስ ያህል በቅድሚያ ግን የምትዋለሽ መሰለኝ
አኔ በቅድሚያ ለክርስትና እምነት ተከታዮች ባለፈው ሳምንት ተቀድሞ ተከብሮ ላለፈው ለጌታችን ለጥምቀት ባህል እንኳን አደረሳችሁ ላለው በድጋሚ ማለት ነው።
የኢትዮጵያ ድምጽ ሬዲዮ በሙሉ ለኢትዮጵያን ወገኖቻችን የክርስትና ሃይማኖት ተከታዮች እንኳን ለብርሃነ
ጥምቀቱ
አደረሳችሁ ይላል። በዛሬው ፕሮግራማችን እንግዲህ እንደተለመደው ሳምንታዊ የሆነው የልጆች ፕሮግራም ይኖረናል። ዜናም እንዲሁ ሰዓቱን ጊዜውን ጠብቆ ይኖራል። በዛሬው ዕለት የተከበሩ አና ጎሜዝን ከዜና በኋላ ይዘን ለመቅረብ እንሞክራለን። ሰሞኑን ያውን የሚታወቀው የአውሮፓ ፓርላማ በኢትዮጵያ አስተዳደር መንግስት ላይ ጠንከር ያለ አቋም ያዘ ይመስላል። ይሄንን ውሳኔና ሌሎችንም በተመለከተ ከተከበሩ አና ጎሜዝ ጋር ውይይት እናደርጋለን። ሌላም እንዲሁ አንድ እንግዳ ይኖራል። አንደርስ አስተርበሪ ይባላሉ። የስዊድን የሶሻል ዴሞክራቲክ ፓርቲ ማለትም የገዢው ፓርቲ የፓርላማ አባልና የፓርላማው የውጭ ጉዳይ ኮሚቴ አባል ናቸው። ከአንደርስ አስተርበሪም ጋር እንዲሁ ከዜናው በኋላ አጠር ያለ ውይይት ለማድረግ እንሞክራለን። ባለፈው በትናንትና ወዲያ ነው የሚባለው ከትናንት ወዲያ የተደረገውን ስቶክሆልም ሰላማዊ ሰልፍ በተመለከተ ካዘጋጆቹ አንዱ አቶ ጫላ ከኛ ጋር በስልክ ይገኛል። ከሱ ጋርም ስለ ሰላማዊ ሰልፉ ውይይት እናደርጋለን። እንግዲህ ምን አላችሁ ከዚህ ሌላ ተመስገን ምን ጀባትላለህ ታዳሙት
ያጠር ያለች ግጥም አለች ከባለፈው ከተካሄደው የሰላማዊ ሰልፍ የኢትዮጵያ ማህበረሰብ በስዊድን የሚገኙ ኢትዮጵያውያን ባዘጋጁት ሰላማዊ ሰልፍ ጋር የተያዘ አጠር ያለች እንደ መልእክትም የተያዘች ግጥም አለች። ከ444 ከተባለው የወጥ ልቦለድ መጽሐፍ ላይ ያገኘዋት ነች።
ያ እቺ ግጥም ለዛ ሰላማዊ ሰልፍ ተስማማለች ነው እንትነው?
አዎ ለቀሩትም ደግሞ ጥሪም አይነት
በጣም ቆንጆ ጊዜያዊ ወቅታዊ ነው የሚባለው በጣም ጥሩ። ሃና
እኔ ደግሞ እንደተለመደው በየሳምንቱ እንደማቀርባቸው አጫጭር ጽሑፎች እንግዲህ የዛሬው ርዕሴ ደግሞ ከንብ ጋራ ኑሮ ይላል። የዳንኤል ክብረት ዳቆን ዳንኤል ክብረት ከጻፋቸው ጽሑፎች አጫጭር ጽሑፎች ላይ ነው ያገኘሁት። እንግዲህ
ንባማነች
እንግዲህ ተከታተሉን ነው
እንግዲህ ሃናም ከንብ ጋራ ኑሮ የተባለውን የዳንኤል ክብረትን ጽሑፍ አሰማቸዋለሁ ብላለች። የሱ ጽሑፍ አንዳንዴ ደስ ይለኛል እንትም ይላል
ያሳያል።
አድማጮቻችን እንግዲህ ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል። ከጥቂት ደቂቃ በኋላ የልጆች ፕሮግራም የህፃናት ፕሮግራም ይቀርባል።
ልጆች ደህና ናችሁ? ልጆች እኛ ደህና ነን። ይህ የስዊድን የሚገኝ
የኢትዮጵያ ድምፅ ራዲዮ
የልጆች ክፍለ ጊዜ ነው።
አሁን የዛሬ ፕሮግራም እናስተዋወቃችሁ።
ዛሬ ምን ምን አለ?
ዘፈን
ተረት አለ።
ልጆች እንደምን ሰምታችኋል? ደህና ናችሁ? እኛ በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ዕለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል ያዝናና ብለን ያሰብናቸው ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች ለሕፃናት የሚያስተምሩ ዘፈኖች ይዘን ቀርበናል። እንደምን አላችሁ ልጆች? ዛሬ የምንሰማው ታሪኮች እንዲሁም በተከታታይ ለተወሰኑ ሳምንታት የምንሰማው ታሪክ ክቡር ዶክተር ከበደ ሚካኤል ጻፋቸው መጻፎቹን ነው። ክቡር ከበደ ሚካኤል ማን ናቸው? እስቲ ስለሳቸው ባጭሩ እንዲህ ብለን እንጀምር። ከበደ ሚካኤል በኢትዮጵያ ስነ ጽሑፍ ታሪክ ውስጥ ገናና ከሆኑት ደራሲያኖች ውስጥ አንዱ ናቸው። ጥቅምት 21 1909 የተወለዱት ባለቅኔ ክርስቲያንን ትምህርት ካገባደዱ በኋላ በአሊያንስ ፍራንሲስ ሚስዮን በዘመናዊ ትምህርት ተከታትለዋል። የግሪክ፣ የሮማውያን፣ የእንግሊዝ፣ የፈረንሳይ፣ የጀርመንን፣ የሩሲያ፣ የጣሊያን በርካታ መጽሐፎችን ከመረመሩ በኋላ 26 መጽሐፍን ለወገናቸው አበርክተዋል። አዲስ አበባ ዩኒቨርሲቲም ለዚህ ተግባራቸው የክብርነት ዶክተርነት ዲግሪ በ1990 በሰጡት ወቅት በድርሰት ውስጥ የሚታዩት እነኚህ ታላቅ ደራሲ የሐሳብ መግለጫ፣ ታሪክ ዘይቤዎች፣ ሌሎች ማጻጻፍ ስልት ገጽታዎች በኋላ በተለይ በ1950 ወዲህ የተነሱት በርካታ ደራሲዎች የእሳቸውን ድርሰት አንብበው በእሳቸው ድርሰት ስነ ጽሑፍ ደራሲ ለመሆን በቅተዋል። እንግዲህ ስለ ክቡር ከበደ ሚካኤል ይህን ያልካለን እስቲ ወደ ተረታቸው እንሂድ። ዛሬ የምንሰማው ተረት በግጥም መልክ ካቀረቧቸው ተረቶች ውስጥ ፋኖስና ብርጭቆ ነው። ፋኖስና ብርጭቆ። አንድ የፋኖስ መብራት በክብሩ የቆራ እንዲህ ሲል ተጣላ ከብርጭቆ ጋር። እኔ መብራት ብርሃን የምሰጥ ጨለማን አጥፍቼ የምገላለጥ፣ አንተ ግን ፊቴ እንዲያው ተገትረ አልገባኝም ከቶ የምሰራው ሥራ። ብርሃን ይርቆ ደምቆ እንዳበራ ተሰራይቶ በጣም እንዳይዘረጋ፣ አንተ ፈጠረብኝ መንገድ የምዘጋ። እንቅፋት እየሆን ሥራዬን አታጥፋ፣ ገለል በል ከፊቴ ብርሃኔ ይስፋፋ ብሎ ፋኖስ በትቢት ሲናገር፣ ብርጭቆ ደግሞ እንዲህ ሲል መለሰለት። አገልግሎቴ ከሆነ ጥፋት፣ እውነት ላንተ ከሆንክ እንቅፋት፣ ሊሄድልህ ብሎ ለቀቀለት ቦታ። ከጎኑ የነፈሰው የንፋስ ሽውታ መጣና መብራቱን አጠፋው አንዳፍታ። አጭር እየሆነ ተመልካችነቱ መለየት አቅቶት ጥቅሙን ከጉዳቱ፣ እወቁኝ እወቁኝ እያለ ሲነሳ ሰውም እንደዚያው ያመጣል አበሳ። ልጆች እንግዲህ ከዚህ ተረት ጥሩ ነገር እንዳገኛችሁ በማመን እወቁኝ እወቁኝ እኔ ትልቅ ነኝ ማለት ብቻ ምንም አያዋጣም። ከዚህ ተረት እንደተማራችሁ ተስፋ እናደርጋለን። ደህና ዋሉ ልጆች።
Where the guy? ያላችሁ የምበክቱ ያደገሬ ጅሩትያ ከባሜሜ መነኮቱ አትክላ ጉባን ከብዱ ሲቻላችሁ የምበክቱ ያደገሬ ጅሩትያ ከባሜሜ መነኮቱ ደፊቆ ደፍቶ ደፊቆ ደስቆቱ ደፊቆ ደስቆቱ ደፊቆ ደስቆቱ ደፊቆ ደስቆቱ ደፊቆ
አትነሳም ወይ አትነሳም ወይ ይህ ድንቃንጎል ያንተ አይደለም ወይ ዛፍም እንደ ዛፍ ድንጋይ እንደ አለት ውሃ እንደ ውሃ አይደል በየእለት መች ተለወጡ እንዲሁናቸው አንተ ተነስተ ካለወጥካቸው አትነሳም ወይ አትነሳም ወይ አንተ ከነሱ አትለይም ወይ ይህ ድንቃንጎል ያንተ አይደለም ወይ የፈሰሰስ ደም ያንተ አይደለም ወይ እቻችር ግጥም የተወሰደችው ሉል ግርማ ከጻፈው 444 የተባለው ወጥ ልቦለድ ላይ የተገኘ ግጥም ነው። አመሰግናለሁ።
Man, no, told me that man, no, man, no, told me that.
አልማጦቻችን አሁን በመስመር ላይ አቶ ጫላ የአለፈው ከትናንት ወዲያ የተደረገውን የኢትዮጵያኖች በአጠቃላይ የኦሮሞ አማራው ሁሉም ኢትዮጵያ በተገኘበት ሰላማዊ ሰልፍ ላይ ካዘጋጁት አንዱ የሆኑትን አቶ ጫላን ይዘን ቀርበናል። ጤና ይስጥልኝ አቶ ጫላ።
ጤና ይስጥልኝ አቶ አመል።
እንግዲህ የሰላማዊ ሰልፉን በተመለከተ በኢትዮጵያ ድምጽ ሬዲዮ አመለካከት ይህ ለመጀመሪያ ጊዜ ሁሉም የኢትዮጵያ የተለያየ ህብረተሰብ ተወካዮች የኦሮሞም ኮሚኒቲ ሌሎችም የፖለቲካ ድርጅቶች ሁሉ የተገኙበት ነውና ምን ተሰማችሁ?
በእውነቱ በአይነቱ ለመጀመሪያ ጊዜ የሆነ በስዊድን ሀገር ውስጥ እንደዚህ አይነት የደመቀ ሰልፍ እናካሄዳለን ብለን ገምተን አናውቅም። ቢኮዝ ባለፉት 25 አመታት ውስጥ ስናረጋቸው የነበረው በተናጥል ስለሆነ ከተመክሮ ማቋያ አዲስ ስለሆነ ትንሽ ስጋት ውስጥ ገብተን ነበረ፣ ሰው ይመጣል አይመጣም ወይ የሚለው እና በእውነቱ እዛ ሰልፍ ላይ ያለው ህብረ ቀለም በጣም ከገመትነው በላይ ኢትዮጵያውያን ወንድሞቻችን የተለያየ ቋንቋ መናገር የተለያዩ ባንዲራዎች ተገኝተው በህብረት ሁላችንም በመሆን ወያኔን ስናወግዝ ነው የዋልነው። ከቀኑ 12 ሰዓት ጀምሮ እስከ 15 ሰዓት አይተዋል ማህመድ በረዶ ምን ያህል በጣም አስቸጋሪ እንደሆነና በጣም ቀዝቃዛ ከ13 ዲግሪ ሴንቲግሬድ ማይነስ በታች ነበርና እዛ ውስጥ ቆሞ ነው ያ ሰው ምን ያህል በሀገር ውስጥ የሚደረገውን ኢሰብአዊ ድርጊት ለመቃወም ከኦሮሞ ከአማራው ከተለያዩ ብሔር ብሔረሰቦች ተሰባስበው በአንድነት ነው ድምጻችንን ስናሰማ የዋል ነው እና እኔ ከጠበቅኩት በላይ ነው። በጣም ነው ደስ ያለኝ። ህብረታችን አንድነታችን ለወያኔ ጠር ለወያኔ መርዝ መሆኑን ያየሁት ያን ቀን ነው። የበለጠ ደግሞ አብረን ስንሆን ምን አይነት ደስታ እንደውም በራስ የመተማመን አለ አለ ሰልፍ ኮንፊደንስ እንደዛ አይነት ነገሮችን የፈጠረብን ሁኔታ ነው ያለው ሰልፉና ከገመትነው በላይ ነው ልል ነው። ኢትዮጵያን ወንድሞቻችን በዚህ አጋጣሚ ላመሰግናቸው ወዳለው በዚህ በኦሮሞ ስዊድን ኮሚኒቲ ስም ከገመትነው በላይ ነው የመጡት። አብረውን መፈክር ይዘው የቆሰሉትን የሞቱትን ልጆች ፎቶ በመያዝ መፈክር በማዘጋጀት ማይክሮፎን በማምጣት መፈክር በማለት በተለያየ በቃ አንድ ሆነ ተጨባብጠን እጅ ለእጅ ትከሻ ለትከሻ ተያይዘን ነው ስናወግዝ የዋልነው እና ይሄ ለወያኔ ትልቅ መርዶ ነው። እንግዲህ በዚህ አይነት ሁኔታ ነበር ያለፈው።
ጫላ፣ ባለፈው ኢንተርቪውም ብዙ ሰው እየደወለ ያደነቀው አባባል ተናገረ ነበር፣ አንድ ሀገር ነው ያለችን በህብረት በዲሞክራሲ በሰላም መኖር የማንችልበት ምክንያት ያለው የለም ብለህ ነበር። ይሄ ሰላማዊ ሰልፍ ይሄንን አረጋገጠልህ?
በትክክል ከትላንት ወዲያ ያደረግነው ሰልፍም ይሄንኑ ነው ያረጋገጠው። የኦሮሞ ሞት የአማራው ሞት መሆኑ፣ የአማራው ሞት የኦሮሞ ሞት መሆኑ፣ ያንዱ ጉዳት ለሌላኛው ጉዳት መሆኑ። እኛ በዛ ሀገር የምንኖር ህዝቦች እንደ አንድ የሰውነት አካል ነን አህመድ አሁን ሳየው እና ከሰውነት አካል ውስጥ እግር ላይ ምናልባት ትንሿ ጣት ቁስል ቢኖራት ጭንቅላትን ያመሃል፣ ትኩሳት አለው፣ እንቅልፍ አተኛም። እና እንኳን እኛ ሁለቱ በጣም ትላልቅ ብሔረሰብ ቀርቶ ትንሿ ከኢትዮጵያ ውስጥ ካለችው ትንሿ ብሔረሰብ እንኳን ሰላምና ዲሞክራሲ የህግ የበላይነት ባይኖር ጎረቤቶቹ በሙሉ በሰላም አይኖሩም እና ያንዱ መጠቃት ለሌላው መጠቃት ነው፣ ያንዱ ጉዳት ለሌላው ጉዳት ነው። ስለዚህ ችግራችን አንድ ነው፣ አገራችን አንድ ነው። ለምንድን ነው ተለያይተን የምንታገለው? ለአንድ ሀገር፣ ለአንድ ችግር፣ ለአንድ መፍትሄ በጋራ ሆኖ መታገሉ መፍትሄ ያለው መሆኑ ነው በዛ ሰላማዊ ሰልፍ ላይ ያየሁት እና ይበልጥ የሚያነሳሳ እንትን ነው። አንድ ምሳሌ ልንገር። አንተ ቤት አለ ተከራይተህ እና ከቤትህ ጎን ያለ ጎረቤትህ የሚደባደቡና የሚጮሁ ከሆኑ አንተ በሰላም እንቅልፍ አተኛ። ስለዚህ የኢትዮጵያ ችግር እንደዛ ነው። በህብረት በጋራ ሆነ ኢቭን እንኳ ኢትዮጵያ ውስጥ አይደለም ጎረቤታችን ሶማሊያ፣ ሱዳን ሰላም ባይኖር ለእኛ ለኢትዮጵያ ሰላም ኢንፍሉዌንስ አለው። ከዚህ አኳያ ነው ማየት አለብን። ስለዚህ አማራው ሲጠቃ ኦሮሞ ዝም ማለት የለበትም። ቤኒሻንጉሉ ሲጠቃ ኦሮሞ ዝም ማለት የለበትም። በተለይ እነዚህ ሁለቱ ትላልቅ ዝሆኖቹ የሁለቱ ዝሆኖች መፋጨት በመሀል በስራቸው ያለውን ሳር ነው እና ተረጋግጠው የሚያበላሹት። ትናንሽ ብሔረሰቦች በእኛ ላይ ተስፋ እንዲኖራቸው ለወደፊቱ አብረን መኖር ይቻላል የሚለው የወደፊት ራይ እንዲኖራቸው በእኛ መሐከል የሚደረገው ይሄ የመተባበር ሁኔታ ጠንክሮ መቅፋት ያለበት ነው ይመስለኝ።
ቻላ ብዙ ሰዎች ላስት ሚኒት ላይ ቦታ መቀየራችሁን የተረዱ አይመስልም ነበርና ምንድነው አጠራ አርገ ሰዓትም ስለል ምንድነው ችግር የፈጠረባችሁ? ሰርልገልስ ፕላታ ነበር የተባለው ሜልቦሪያ ፕላትስ ሆነ ምንድነው ባጭሩ?
እሱ ችግር የተፈጠረው ከአጠቃላይ ሁኔታ ነው። ቦታው የተያዘ መሆኑን ነበር የነገሩን በመጨረሻ ሰዓት ላይ ነውና ሌላም ቦታ እዚህ አውሮፓ ውስጥ እንዲካለው የጸጥታ ሁኔታ ይመስለናል። በአውሮፓ ውስጥ በተለያየ ቦታ ሰላማዊ ሰልፍ ወጥተው በሚሄዱ ማህበረሰቦች ላይ ይሄ አንዳንድ ጥቃት የሚያደርሱ ሰዎች ስለተገኙ ምናልባት ከዛ አኳያ ለእኛም ጤንነት ወይም ለእኛም እንትን ሴኩሪቲ ይመስለኛል በአንድ ቦታ ሆነን በፖሊስ እየተጠበቅን እዛው እንድናደርግና ጥበቃ ነበረን። የመንግስት አካልም ከውጭ ጉዳይ ሚኒስቴር ተወካይ መጥቶ እዛ ነው ያናገረን። በዛ ሁኔታ ነው የተቀየረው እንጂ ሌላ ምንም ምክንያት የለውም።
ቻላ በመጨረሻ አጥራ አርገህ ይሄ ፈረንጆቹ ኮንፊደንስ ቢልዲንግ የሚሉት በእነዚህ በተለይ በተላልቆቹ ዝሆን ባልካቸው ሁለቱ በአማራውና በኦሮሞ መካከል ቢፈጠር ለዛች ሀገር ሰላም ዴሞክራሲ የህግ የበላይነት ትልቅ አስተዋጽኦ ይኖረዋል። ይሄንን ለመፍጠር እናንተ በዚህች አቅማችሁ በዚህ በኮሚኒቲ አቅም የኦሮሞ ኮሚኒቲም ከሌሎቹ ጋር የምታደርጉት ወደፊት ይሄ ትብብሩ ከፍ እንዲል ምን ያቀዳችሁት አለ ወይስ ይኖራችኋል ወይ?
ወል እኛ ያቀድነው ነገር አለም ወደፊትም አቀዳል ልንሰራቸው የሚገቡ ነገሮች እንዳሉ ከግንዛቤ ውስጥ አስገብተናል። ባለፈው ሳምንት ሰላማዊ ሰልፉ ከመደረጉ በፊት በስዊድን ሀገር የሚገኙ የተለያዩ ድርጅቶች ተወካዮችና እኛም ከኮሚኒቲው አንድ ሶስት ሰው ተወክለን አብረን ተወያይተናል። ይሄ ነገር በዛሬው ችግር ብቻ መቋጨት የሌለበት መሆኑ ቀጣይነት ያለ መሆኑን ይህ ኃላፊነት የሚጣለው በኦሮሞ ማህበረሰብ ስዊድን ከሚገኘው ላይ ብቻ ሳይሆን ሁሉም በየተራ አንዱ ከዛ ሲጠራ አንዱ ከዚህ ያለማቋረጥ ኮንቲኒቲ እንዲኖረውና ተቀራርቦ የመወያየት በመሃላችን ደግሞ ግልጽነት እንዲኖር ግልጽነት ካለ በግልጽ በምትናገረው በትላንቱ በዛሬውና ነገ በምታደርገው ነገር ላይ ግልጽ ሆነ ከተወያየ የመተማመን ሁኔታ ይመጣል። ያለመተማመኑ ነው የሚመጣው ግልጽ ሆነ ካለመወያየት ነው። ስለዚህ ውይይቱ በመሃላችን መዳበር አለበት። አንዱ ለአንዱ አጋር ነን። ስለዚህ ይህንን ሁኔታ ተረድተናል። ወደፊት እንቀጥልበታለን ብለን አስበናል። የተለያዩ ፕላትፎርሞችን ለፖለቲካ ድርጅቶችም ቢሆን መጥተው እንዲወያዩ ችግራቸው ምን እንደሆነ ለማህበረሰቡ እንዲገልጹ ማህበረሰቡ ከነሱ ላይ ጥያቄ ካላቸው ጥያቄያቸውን አንስተው መልስ እንዲሰጡና ወደ አንድነት መጥተው በጋራ እንዲታገሉ ግፊት የማድረጉ ሁኔታ ከማህበረሰቡ እንዲቀጥል እንደዛ አይነት ሁኔታዎች አመቻችተናል። ይሄ የሚቀጥል ነው የሚሆነው።
ባጭሩ ባንተ አባባል ይሄ በጥርጣሬ በሩቅ እየተያዩ መኖሩ እንዲቀር የተቻለን እናደርጋለን ነው የምትለው። በዚህ አጋጣሚ ታዲያ በየፖለቲካ ፕላትፎርም ብቻ ሰላማዊ ሰልፍ ወይስም ብቻ ሳይሆን በሶሻሉ ግንኙነት እንዲፈጠር ለማድረግ ወደፊትም ቢሆን አላማ አላችሁ?
በትክክል አላማ አለን። ይሄ ማህበረሰብ እስከዛሬ በወያኔ ዲቫይድ አንድ ሩል ከፋፍለ ግዛ ፖሊሲ ኮሚኒቲው ተራርቆ ነው የምናየው። ድሮ አብረው ቡና ይጠጡ የነበሩ ሰዎች ጀርባ ለጀርባ ተሳትተው ሲሄዱ ነው የምናየው። ወደፊት ይሄ ሁኔታ በተለያየ ዘርፍ በሰላማዊ ሰልፍ ብቻ ሳይሆን ኮንሰርት በማዘጋጀት የተለያዩ አርቲስቶችን በመጋበዝ በህብረት ሆነው ደስታንም ሆነ ሀዘንንም አንድ ላይ እንዲጋሩ የማድረጉ ፕሮሰስ ወደፊት ይቀጥላል። አንድ ሆነን እጅ ለእጅ ተያይዘን የዛችን ሀገር መጻኢ እድል ወሳኞቹ እኛ ነን ብለን ነው የምናምነው። ስለዚህ እንደ ውጭ ሀገር እንዳለ ዜጋ ደግሞ ማድረግ የሚገባንን እናደርጋለን። ሶስት ነገሮች ማድረግ እንችላለን በትክክል። አንድ በሰላማዊ ሰልፍ በመውጣት የህዝባችንን አገር ቤት የታፈነውን የታሰሩትን የተገደሉትን ሰዎች ድምፅ ማሰማት እንችላለን። ሁለት የዲፕሎማሲ ስራ በትክክል መስራት እንችላለን። የኛ የዲፕሎማሲ የስራ ውጤት ነው አሁን ኤዩ እንደዛ አይነት ሪዞሉሽን እንዲያሳልፍ ያስገደደው። ሶስተኛ በኢኮኖሚ ለታሰሩት ለሞቱትና ፋሚሊያቸው ልጆቻቸው ለተገደሉ ሰዎች በኢኮኖሚ አዋጥተን በገንዘብ መርታት እንችላለን። ይሄንን ሶስት ነገር በትክክል ከሆነ ማረግ በተናጠል የምናረገው ነገር ሁሉ በጣም ተከፋፍሎ ይምንትም ሄዶ እዛ የሚያርገው ሪዛልቱ ራሱ ትንሽ ነው የሚሆነውና በህብረት ነው ብዙ ነገር ነውና አንድ ምሳሌ ልንገር። አባት ለልጁ ሂድና አምስት እንጨት አምጣ አለውና እስቲ አምስቱንም ስበራቸው አለው። ልጁ አንድ ባንድ አምስቱንም ቋቋቋ አርኮ ሰበራቸው። ከዛ በኋላ እስቲ እነዚህን አምስት እንጨቶች አንድ ላይ ሰርና ስበራቸው አለው። አምስቱን አሰረና ልጁ ሲሞክር አቃተው። አያለ አምስታቹ እንደዚህ ስትባባሩ ጣላት ሊሰብራቹ አይችልም። ይሄ እንግዲህ ያንድነት ምልክት ነው። ባባባብልም አለ ድርብ ያብር አንበሳ ያስር ይባላል። ያንን አያሉን አንበሳ
ትክክል
ገመር ነው የሚያስረው። ገመር ደግሞ ከድር ነው የሚመጣውና ወይ ከጥጥ ነው የሚመጣው። ስለዚህ ያንን ምሳሌ ተግባራዊ የማድረግ ሁኔታ በእኛ ውስጥ ነው የሚተበቀው ለፈልገ ነው። አንድነታችን መጠንከር አለበት። በመሐላችን ያለው ልዩነት ለአንድነታችን ጸር መሆን የለበትም። ብዙ አሁን እንትን አለ ፕራዮሪቲ የምንሰጣቸው ነገሮች አሉ። አሁን መሰራት ያለበት አሁን፣ በኋላ መሰራት ያለበት በኋላ፣ ነገ መሰራት ያለበት ነገ እያልን ስቴፕ ባይ ስቴፕ የህዝባችንን ችግር መቅረፍ የማይቻልበት ምንም ምክንያት የለም ብዬ ነው እኔ እንዳንድ ሰው ማምነው።
ጫላ እጅግ በጣም እናመሰግናለን። ወደፊትም እንደዚሁ የተገናኘን በዚህ በሚዲያው በኩል የጋራ የሆኑ ውይይቶች እንደምናደርግ ባለሙሉ ተስፋ ነን። መልካም እድል እንመኛለን።
አመድ እኔም ለተሰጠኝ እድል በጣም አመሰግናለሁ። መልካም ቀን።
ጤና ይስጥልኝ።
አድማጮቻችን ከዚህ በመቀጠል የዳንኤል ክብረትን ጽሑፍ አነብላችኋለሁ። ርዕሱም ከንብ ጋራ ኑሮ ይላል። የማትናደፍ ንብ ከፈለክ ከዝንብ ጋር ተጋባ ይላል። በገደለ ወለታ ጴጥሮስ ላይ እንዲህ የሚል ታሪክ አለ። እመን ወለተ ጴጥሮስ ወደ ወለዳቦ ገደብ ከገባች ጊዜ ለአንዲት እናት ረድ ሆነች። እኒህ እናት ፍጹም ጸባይ የሚባል ያልፈጠረባቸው ነበሩ። አሁን የተናገሩትን አሁን ይሽራሉ፣ ባሁን ባልሆነው ይቆጣሉ። ከእርጅናቸው ብዛት ነው የተነሳ ይነጫነጫሉ። ትእዛዛቸውም ሁሌ ውሃ ቀጠነ ነው። በዚህ አመላቸው የተነሳ ማንም በእርሳቸው ለመኖር ፍቃደኛ አልነበረም። ከእርሳቸው ጋር ለመኖር ፍቃደኛ ሆና ለረጅም ጊዜ ያገለገለቻቸው ወለተ ጴጥሮስ ነበረች። አንድ ቀን መንኩሶይቱ ተሰብስበው እንዴት ከኒህ እማሆይ ጋር ለዚህ ያህል ዘመን አብረሽ መኖር ትችያለሽ? እንዴትስ ታገሻቸው? ብለው ጠየቋቸው። እንዴትስ መሮሽ ጥለሻቸው አልወጣሽም? ሲሉ ጠየቋቸው። ወለተ ጴጥሮስ ደግሞ ንብ ታውቃላችሁ እኒህ እናት ንብ ናቸው። ከርሳቸው የሚገኘው ብዙ ዕቀት፣ ብዙ ጥበብ፣ ብዙ ልምድ፣ ብዙ ታሪክ፣ ብዙ ጸጋ አለ። ነገር ግን እናንተ መናደፋቸውን ብቻ ነው የምታዩት። ለዚህም ማሩን ከርሳቸው ልትቆርጡ አልቻላችሁ። ንብ ትናደፋለች፣ ነገር ግን ማር የሚገኘው ከምትናደፈው ንብ ነው። የምትናደፈው ንብ ከዝንብ ቆሻሻ እንጂ ማር የላትም። ግን ከንብ ጋር እንዴት እንደሚኖር አውቃለሁ። ከንብ ጋራም እየኖርኩ ማሩን እቆርጣለሁ አለቻቸው ይባላል። ትዳርም ማለት እንዲህ ነው። አበባው አበበ ንብም ገባለሽ፣ ከንግዲህ አልማዜ ማርተበ ያለሽ የሚለውን የሰርግ ዘፈን ከዚህ ጋር ይስማማል። ከጋብቻቸው በኋላ ያለውን ጫግላ ማር ጨረቃ ሲሉ ይታይቷል። እንዲህ ሆነ እንጂ አንዳንዶቹ የትዳር ንድፊያው ብቻ ስለሚታያቸው ወይ ትዳር ለሚመሰርቱት ወይም የመሰረቱትን ትዳር ሲፈቱ ይታያሉ። ሌሎች ደግሞ የትዳርን በጉጉትነቱ ብቻ ከሚያውቁት እስከሚገቡበት ሲጓጉ ከገቡበት በኋላ ደግሞ ስሳል እንዳልኖርኩኝ አንቺን እስካገኘ ካገኘውሽ ወዲያ እላለሁ አውጡኝ እያሉ ያንጎራጎራሉ። ምናልባትም ደግሞ በሰርግ ላይ የሚዘፈነው ማንፈርሚያለሽ በተወለወለው ባለንጋው ጣትሽ የሚለው ዜማ ትንቢት ይቀድማል ለነገሩ አይነት ሲሆን አይቀርም። ትዳር ግን ሁለቱም ብቻ አይደለም። ትዳር ከንብ ጋር መኖር ነው። ንብ ሁለት ጸባይ አላት። አንዱን ያስደስታል፣ ሌላኛውን ያስከፋል። አንዱ ጤና ይሆናል፣ ሌላኛው ያማርራል። አንዱ ይጣፍጣል፣ ሌላው ግን ይመራል። አንዱን ይቆርጣል፣ ሌላው ግን ይከረከራል። ትዳር እንዲህ ነው፣ ሁለት ጠባይ አለው። አንደኛው ያስቃል፣ አንዱ ያሳቅቃል። አንዱ ያስደስታል፣ ሌላው ያሳዝናል። አንዱ ግብግብ፣ ሌላው ውጣ ውጣ ይላል። አንዱን ያናደዳል፣ አንዱን ያጣፍጣል። አንዱን ጤና፣ ለሌላው ህመም ይሰጣል። አንደኛው ለሌላኛው አይገኝም ይሆናል። ለመድኃኒቱ ለብርዝ ለጠጅ የምናደርገው ማር የምትሰጠው ንብ ናት የምትናደፈው። ስትናደፍ ፊት የምታሳብጠው ውስጥ የምትመረዘው የምትጠዘጥዘው ንብ ናት ማሩን የምትሰጠው። በትዳሩም ውስጥ ሁለቱም አሉ። ጥቅጥቅ፣ ንዝንዝ፣ ጠብ፣ ኩርፊያ፣ እንዲህ አንዱ ሌላኛውን የግድ መታዘዝ፣ አንዱ ለሌላኛው አገልጋይ መሆን፣ አንዱ ያለ ሌላኛው ለመወሰን አለመቻሉ፣ የሌላው ጠባይ የሌላውን አመል የግድ መታገሱ፣ ከማይታገሱት ሰው ጋር አብሮ መኖሩ፣ ይህ ነው የንቧነት። አድማጮቻችን፣ የዳንኤል ክብረትን ጽሑፍ በሁለት ተከታታይ ክፍል ነው የማቀርብላችሁ። ቀጣዩን ክፍል በሳምንት ፕሮግራማችን ጠብቁን። ሀና ታደሰ ነኝ። አመሰግናለሁ።
እንደምናፈዳችሁ አድማጮች ከረፋዱ 11 ሰዓት ሆኗል። የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። በኦሮሞ ኮሚኒቲ አስተባባሪነት እንዲሁም በርካታ የተለያዩ የፖለቲካና የሲቪክ ተቋማት የተካፈሉበት ታላቅ የተቃውሞ ሰልፍ በስቶኮልም ባለፈው አርብ ተካሂዷል። በኢትዮጵያ ኦሮሚያ ክልል የተቀሰቀሰ መዝባዊ አመጽ ለመቀልበስ የመንግስቱ የጸጥታ ኃይሎች እየወሰዱ ያለውን ግድያ እርምጃ እንዲሁም በጎንደርና በተለያዩ የአገሪቱ ክፍሎች የመንግስቱ የጸጥታ ኃይሎች እየወሰዱ ያሉትን መጠነ ሰፊ ግድያ ለማውገዝ በተጠራ ታላቅ የተቃውሞ ሰልፍ ላይ ቁጥሩ እጅግ በርካታ የሆነ ሰው ተሳታፊ ሆኗል። በለቱ የነበረውን እጅግ ቀዝቃዛ የአየር ንብረት በመቋቋም ለሶስት ሰዓታት ያህል ተቃውሞን በስፋት አሰምቷል። በለቱ በሶሻል ዲሞክራቲክ ፓርቲና በፓርላማው የውጭ ጉዳይ ኮሚቴ ተወክለው የመጡት ሚስተር አንደርስ ኦስትበር እንዳሉት በማስተር ፕላን ስም ገበሬዎችን ማፈናቀል እንዲሁም በአገሪቱ የሚታየው የመሬት ዘረፋ እንዲቆም በማስተር ፕላኑ ቀውስ ሳቢያ የታሰሩት በቀለ ገርባን ጨምሮ ሌሎች የፖለቲካ መሪዎችና ንጹሃን ዜጎች በአስቸኳይ እንዲፈቱ፣ የግንቦት ሰባት ጻፊ የነበሩት አቶ አንዳርጋቸው ጽጌ እንዲፈቱ፣ የጸረ ሽብር ህጉ እንዲሰረዝ ጠይቀው ለዚህም እንደሚሰሩም ተናግረዋል። በለቱ በርካታ መፈክሮች የተሰሙ ሲሆን ከመፈክሮች መካከል ኦህዴድ ኦሮሞን አይወክልም፣ ብአዴን አማራን አይወክልም፣ በማስተር ፕላን ስም ደሃ ገበሬዎችን ማፈናቀል ይቁም፣ መግደል ይቁም፣ በጎንደር በአማራዎች ላይ የሚደርሰውን ጭፍጨፋ እናወግዛለንና ሌሎች መፈክሮች በስፋት ተደምጠዋል። የአውሮፓ ፓርላማ በኢትዮጵያ ጉዳይ የቀረበውን የውሳኔ ሐሳብ ሙሉ በሙሉ ማጽደቁ ተነገረ። ሰባቱ ዋና ዋና የአውሮፓ ህብረት የፖለቲካ ድርጅቶች በኢትዮጵያን በተመለከተ የቀረበውን ውሳኔ ሐሳብ ሙሉ በሙሉ አጽድቀዋል። አነስተኛ ቁጥር ያላቸው የቀኝ አክራሪዎች ብቻ ውሳኔው እንደተቃወሙ ተዘግቧል። ለህጉ መጽደቅ ከፍተኛ ትግል ሲያካሄዱ ከሰነበቱት የህብረቱ ፓርላማ አባል ሚሳና ጎመዝ በውሳኔው መደሰታቸውን ተናግረዋል። በጣም ጠቃሚ የሆነ ሰነድ ነው። በተለይ ዋና ዋና የሚባሉት የፖለቲካ ድርጅቶች የውሳኔ ሰነድ ሳይለወጥ እንዲቀጥል ማድረጋቸው ትልቅ ነገር ነው ሲሉ አክለዋል። የተላለፈው ውሳኔ ምን ያህል ጠንካራ ነው ተብሎ የተጠየቁት ሚሳና ጎመዝ በኦሮሞና በሌሎች ኢትዮጵያውያን ላይ የተፈጸመውን ግድያ ያወግዛል፣ እስክንድር ነጋን የመሳሰሉ ጋዜጠኞች አቶ አንዳርጋቸው ጽጌን ጨምሮ ሌሎች ፖለቲከኞች እንዲፈቱ ይጠይቃል ብለዋል። ባለፉት 10 ዓመታት በኢትዮጵያ ላይ ከተላለፉት ውሳኔዎች ውስጥ የአሁኑ ጠንካራ መሆኑን የገለጹት ሚሳና ጎመዝ በተለይ ዋና ዋና የሚባሉት ሰባቱ የፖለቲካ ድርጅቶች እንዳለ መቀበላቸው ትልቅ ውጤት ነው ብለዋል። የኢትዮጵያ መንግስት የውጭ ጉዳይ መስሪያ ቤት የህብረቱ ባለስልጣናትን በአዲስ አበባ የሚገኙ የህብረቱ ተወካዮችን ለማግባባት ቢሞክርም የህብረቱ የፓርላማ አባላት ግን አንቀበልም በማለት ማጽደቃቸውን አክለዋል። ከዚህ በኋላ የአውሮፓ መንግስታት በሰባቱ ዋና ዋና የፖለቲካ ፓርቲዎች የተደገፈውን የፓርላማ አባላቱን ውሳኔ ሊያጣጥሉት ወይም አይተው እንዳላዩ ሊያልፉት አይችሉም ያሉት አና ጎሜዝ ይህን ካደረጉ በራሳቸው የፖለቲካ ህይወት ላይ ተጽዕኖ ችግር እንደሚያመጣም አስረድተዋል። ህብረቱ በቅርቡ የመንግስቱ የጸጥታ ኃይሎች በኢትዮጵያውያን ላይ የፈጸሙት ግድያና የሰብአዊ መብት ጥሰት በጽኑ ሲያወግዝ የ140 ሰዎች ግድያ ግልጽ፣ ታማኒና ገለልተኛ በሆነ አካል እንዲመረመርም ጠይቋል። የአውሮፓ ህብረት ለኢትዮጵያ የሚሰጠው ቀጣይ ድጋፍም የሰብአዊ መብት መከበሮችን እየመረመረ እንዲሆን የፓርላማ ቡድኑ አሳስቧል። የአውሮፓ ፓርላማ ያጸደቃቸው ውሳኔ ሀሳቦች በቀጣይ ተግባራዊ ይደረጋሉ ተብሎ የሚጠበቅ ሲሆን የኢትዮጵያ መንግስት ለዚሁ እርምጃ እስካሁን የሰጠው ምላሽ የለም። ይሁንና የሰብአዊ መብት ተሟጋቾች ተቋማትና ግለሰቦች የፓርላማ ቡድኑ ያጸደቃቸው ውሳኔ ሀሳቦች ለኢትዮጵያ መንግስት ትልቅ መልእክት ያዘለ እንደሆነ በመግለጽ ላይ ናቸው። ይሄው የውሳኔ ሀሳብ ለኢትዮጵያ መንግስት እየወሰደ ያለውን የኃይል እርምጃ በማቆም የሰዎችን የመናገርና የመደራጀት መብትም እንዲያከብር በጥብቅ አሳስቧል። በሌላ ዜና ከቀናት በፊት በተለያዩ ኦሮሚያ ክልል ዳግም ያገረሸው ተቃውሞ ቀጥሎ ሰንብቷል። በምዕራብ ወለጋ እንዲሁም በምስራቅ ሐረርጌ አካባቢ በትንሹ 6 ሰዎች መገደል ምክንያት የሆነ ተቃውሞ ቀጥሎ የሚገኝ ሲሆን በርካታ ነዋሪዎችም ለእስር መዳረጋቸው ታውቋል። ከሁለት ሳምንት በላይ ትምህርት ያቋረጡ ዩኒቨርሲቲዎችም ትምህርታቸውን ያልጀመሩ ሲሆን የፌዴራልና የክልል ባለስልጣናት ተማሪዎችና ነዋሪዎችን ምክክር እያካሄዱ እንደሚገኙ ለማወቅ ተችሏል። ይህ ዓለም አቀፍ ትኩረትን ስቦ የሚገኘው የአዲስ አበባ ማስተር ፕላን ተቃውሞ በኢትዮጵያ ኢኮኖሚ እንቅስቃሴ ላይም አሉታዊ ተጽዕኖ ያሳድራል ሲል አንድ ዓለም አቀፍ የፋይናንስ ተቋም መግለጹም ይታወሳል። የኢትዮጵያ ባለስልጣናት ተቃውሞ በቁጥጥር ስር ውሏል ቢሉም የአውሮፓ ህብረት፣ የአሜሪካና ሌሎች ዓለም አቀፍ ተቋማት ቀጥሎ የሚገኘውና ተቃውሞውን መንግስት እየወሰደ ያለውን የኃይል እርምጃ አሳስቧቸው እንደሚገኝ በመግለጽ ላይ ናቸው። የኢትዮጵያ መንግስት ከአዲስ አበባ ማስተር ፕላን ተቃውሞ ጋር በተገናኘ በሰላማዊ ሰልፈኞች ላይ እየወሰደ ያለውን የኃይል እርምጃ በአስቸኳይ እንዲያቆም የተባበሩት መንግስታት የሰብአዊ መብት ኮሚሽን አርብ አሳሰበ። በተቋም ውስጥ የሰብአዊ መብት ጉዳዮች ዙሪያ የሚሰሩ ከፍተኛ ባለሙያዎች መንግስት እየወሰደ ያለውን ድርጊት በመቃወም የጋራ መግለጫ ወጡ ሲሆን የጸጥታ ኃይሎች እርምጃን በአፋጣኝ እልባት እንዲያገኝ ጠይቀዋል። በጸጥታ ኃይሎች የተገደሉ ሰዎች ድርጊትም መንግስት ዜጎቹን በአጋርነት ከመመልከት ይልቅ እንደ ሁከት ፈጣሪ እንቅፋት አድርጎ መመልከቱን የሚያሳይ አካሄድ ነው ሲሉ የሰብአዊ መብት ባለሙያዎች አስታውቀዋል። የኢትዮጵያ ባለስልጣናት የማስተር ፕላኑን እቅድ ተግባራዊ እንደማይደረግ ቢገልጹም የጸጥታ ኃይሎች የወሰዱ ያለው እርምጃ እጅግ አሳሳቢ መሆኑንም የሰብአዊ መብት ኮሚሽኑ ገልጿል። ከዚህ ተቃውሞ ጋር በተገናኘ ለእስር የተዳረጉ ሰዎች በአስቸኳይ እንዲፈቱ ጥሪውን ያቀረበው ድርጅቱ ከ140 በላይ ለሚሆኑ ሰዎች ሞት ምክንያት የሆነውን እርምጃም በገለልተኛ አካላት ማጣራት እንዲካሄድበት አሳስቧል። በጎንደር ልዩ ስሙ ጫንቃ በተባለ ቦታ በጥምቀት ባለት 5 ሰዎች መገደላቸው ተነገረ። በሚገርም ሁኔታ ከተገደሉት ውስጥ ታቦት የተሸከሙ ቄስና ዲያቆን እንደሚገኙበት እማኞች ተናግረዋል። ህወሓት የሚመራው መንግስት እንደላካቸው የተጠራጠሩ ታጣቂዎች ጉዳቱን አድርሰዋል ተብሎ እንደሚነገርም እማኞቹ አክለው ተናግረዋል። የጎረቤት ጅቡቲ መንግስት ወደ ኢትዮጵያ የሚገቡ ቃዎች ላይ በዘመናዊ ማሽን ፍተሻ በማካሄድ በአንድ ኮንቴነር እስከ $35 ለማስከፈል ያዘውን እቅድ በሁለቱ ሀገራት መካከል አለመግባባት መፍጠሩ ተገለጠ። ጅቡቲ የወሰደችውን አቋም ተከትሎ በኢትዮጵያ ውጭ ጉዳይ ሚኒስቴር የተቋቋመው ቡድን ከሀገሪቱ ጋር ድርድር እያካሄደ እንደሚገኝ ከሀገር ቤት የተገኘ መረጃ አመልክቷል። ጅቡቲ አዲሱን መመሪያዋን ከተያዘው ወር ጀምሮ ተግባራዊ ለማድረግ እቅድ ይዛ የነበረ ሲሆን እርምጃው በኢትዮጵያ ላይ ከፍተኛ ተጽዕኖ እንደሚያሳድር በንግድ ስራ የተሰማሩ አካላት ገልጸዋል። በውጭ ጉዳይ ሚኒስቴር የተቋቋመው ቡድን ድርድሩን ከሳምንታት በፊት ቢጀምርም እስካሁን ድረስ የተደረሰ ስምምነት አለመኖሩ ታውቋል። ወደብ አልባ የሆነችው ኢትዮጵያ አብዛኛው የውጭ ንግዷና የገቢ ምርቶቿን በጎረቤት ጅቡቲ በኩል የምታካሄድ ሲሆን በአመት ወደ 1.4 ቢሊዮን ዶላር አካባቢ ገንዘብ ለአገልግሎት እንደምታወጣ ይነገራል። ሁለቱ ሀገራት ትስስራቸውን ያጠናክራል የተባለውን በርካታ ስምምነቶች መፈራረማቸው የሚታወስ ሲሆን ኢትዮጵያ ለጅቡቲ በነጻ ውሃ አቅርቦትን ለማድረግ ስምምነት ማድረጓን መዘገቡ ይታወሳል። ጅቡቲ በበኩሏ ከኢትዮጵያ ጋር ያላትን ግንኙነት ለማጠናከር ከወደብ አገልግሎት ጋር የተገናኙ ማሻሻያዎችን ተግባራዊ እንደምታደርግ ስትገልጽ ቆይታለች። ይሁንና ሀገሪቱ እንዲያለ ክፍያ ተግባራዊ ለማድረግ እቅድ ማያዟ በሁለቱ ሀገራት መካከል አለመግባባት መፍጠሩ ተገልጿል። በመጨረሻ ወደ ስፖርት ዜና ስናልፍ ከቅርብ አመታት ወዲህ በኢትዮጵያውያን አትሌቶች የበላይነት የሚጠናቀቀው የዱባይ ማራቶን ሰሞኑን ሲካሄድ እንደተለመደው ኢትዮጵያውያን አትሌቶች በወንድም በሴትም ፍጹም የበላይ በመሆን ውድድራቸውን አጠናቀዋል። በወንዶቹ ውድድር በሚያስደንቅ ሁኔታ ከአንደኛ እስከ 12ኛ ተከታትለው በመግባት የስፖርት ታዳሚዎችን አስደምመዋል። በዚሁ መሰረት የወንዶች ውድድር አሸናፊ ተስፋ ያበራ ሲሆን ርቀቱን ለመጨረስ 2:04:24 ፈጅቶበታል። ይህም የአመቱ ፈጣን ሰዓት ሆኗል። ሁለተኛና ሶስተኛ ወጡት ያምናው አሸናፊ ለም ይብርሃኑ 2:04:33 እንዲሁም ጸጋዬ መኮንን 2:04:46 በመግባት አሸንፈዋል። አሸናፊው ተስፋዬ አበራ የ200,000 ዶላር የአሜሪካ ዶላር ተሸላሚ ሆኗል። በሴቶች ውድድር እንዲሁ ኢትዮጵያውያኑ ከአንድ እስከ 10 ተከታትለው በመግባት አሸንፈዋል። አሸናፊው አትርፌ ጸጋዬ 2:19:41 ማኔ ቢርሶ 2:20:48 እንዲሁም መሰለች መልካሙ 2:22:29 በመግባት አሸናፊ ሆነዋል። እንደ ወንዶቹ ሁሉ አሸናፊው አትርፌ ጸጋዬ 200,000 አሜሪካን ዶላር ተሸላሚ ሆናለች። በአጠቃላይ ለውድድሩ አሸናፊዎች ከተዘጋጀው 800,000 አሜሪካን ዶላር ኢትዮጵያውያኑ ሁሉንም ወደ ኪሳቸው እንዳስገቡ ተነግሯል። በሌላ ስፖርት ዜና በቻን 2016 ሩዋንዳ ላይ የተደረገ ባለው የአፍሪካ ዋንጫ ማለትም በሀገር ቤት ተጫዋቾች ብቻ የሚጫወቱበት የኢትዮጵያ ብሔራዊ ቡድን የመጀመሪያውን ጨዋታ በዲሞክራቲክ ኮንጎ 3-0 ሲሸነፍ በሁለተኛው ጨዋታ ከካሜሩን ጋር 0-0 ተለያይተዋል። ሶስተኛውና የመጨረሻውን ጨዋታ ነገ ከአንጎላ ጋር ያደርጋል። ወደ ቀጣይ ዙር ለማለፍ አንጎላን በ3 የግብ ልዩነት ማሸነፍና እንዲሁም ዲሞክራቲክ ኮንጎ ካሜሩን እንድታሸንፍ ይጠብቃል። በሌላ ስፖርት ዜና የረጅም ርቀት ሩጫ ንጉስ የሚባለው ኃይሌ ገብረስላሴ የኢትዮጵያ እግር ኳስ ብሔራዊ ቡድንን የአካል ብቃት ወይም የፊትነስ አሰልጣኝ መሆን እንደሚፈልግ በይፋ ለሚዲያዎች ተናግሯል። ኃይሌ እንደሚለው የኢትዮጵያ ብሔራዊ ቡድን በቴክኒክ ጥሩ ሆኖ የአካል ብቃቱ ደካማ መሆኑን አውስቶ በተለይ ብሔራዊ ቡድኑ ከ65ኛው ደቂቃ በኋላ የመጫወት አቅሙ ደካማ መሆኑን አውስቷል። ጨምሮ እንዳለውም ፌዴሬሽኑ ከፈቀደለት በነጻ ማሰልጠን እንደሚፈልግ ተናግሯል። የሳምንቱ አበይት ዜናዎች ተጠናቀዋል።
ለኔም ፋንሰጠኝ ጎጃም ድር ይሁታል። ሳተና የሰመጥሩ ቆራጡ ጀግና ይሰለፈና ፍረስ ከግረኛ እኔ ነኝ አለ ይሞክረኛ
Miss Anna, Your Excellency, I'm very grateful that you gave us some time today.
Yes.
Anna, let me start by expressing how grateful Ethiopians are to you. In fact, I won't be mistaken if I say Ethiopians are immensely indebted to you.
Well, but if you are referring to the resolution of the European Parliament,
yeah,
it was not
generally
only
yeah.
my work. It was the only the work of a joint
I understand.
Effort by all the main political groups in the European Parliament.
Yeah.
And so I think important.
Do you hear me? Hello? Tapa. Hello?
Hello?
I barely hear you. Do you hear me now? Wow. Hello?
Hello, I'm
I hear you now. Good. Now, okay. Now to show their love, in fact, Ethiopians, their love and gratitude, you know, I have seen on the Facebook that they have changed their pictures. They have put your pictures on their Facebook pages, in fact.
Well, but I'm only one member.
Yeah, but you are the one,
more
you know.
Than the 700 member of the parliament. Who adopted this resolution. This resolution is a joint effort by all the main political groups of the European Parliament, the biggest group, the EPP, then my group, the SND, the Liberals, the Greens, the Nordic Left, the ECR, so from conservatives to the left, you have a very smashing majority of the European Parliament who worked on this resolution because they share the concern about the current situation in Ethiopia and they share the solidarity with the people of Ethiopia.
There is always a driving force, and you are one of the driving forces, I understand. That's why Ethiopians love you.
I'm one of them, but what is important is that this is a very, very significant smashing consensus in the European Parliament showing our concern for the situation in Ethiopia.
Now, ma'am, now tell us about the process, the whole process, and how you succeeded in getting the majority, the parliament's majority, to accept the resolution.
Unfortunately, I think this is the result of the deteriorating situation in Ethiopia, in particular with the repression of the Oromo peaceful students, which amounted to at least 140 people killed. We know that there have been many other terrible violences against the people of Ethiopia, that there are these violences occurring all the time, for instance, against the people in the Ogaden, against people in Gambela, against people all over Ethiopia, whatever the linguistic or the ethnic group or the religious belonging, because the violence against all peoples of Ethiopia is indeed widespread. But this time, this killing of 140 students who were peacefully demonstrating and were peacefully demonstrating against a tremendous injustice, another land grabbing by the current regime, this time orchestrated under the pretext to develop a new plan for the city, of course, really touched a nerve in all the European parliamentarians. Mm. And there was this sense of urgency that led to this, to the joint working together to produce this resolution, which tries to touch on every element of the very concerning human rights situation in Ethiopia. It's not just the repression of the peaceful Oromo students, it's the repression of in the Ogaden, it's the repression against any other people in the Gambela, everywhere, but also the activists from whatever group, Amara, Tigray, whatever, who dare to speak up, who make criticism against the government, who are immediately silenced because they are fabricated, they fabricate accusations of terrorism to keep in jail bloggers, journalists, activists, political activists, even activists who work in development organizations. So this is an attempt, a serious attempt by the European Parliament to describe the many areas in which we see tremendous human rights violations exercised against the people of Ethiopia by the current regime.
And please allow me to try to translate what you said now in short. የተከበሩ አና ጎሜዝ እንግዲህ የሚሉት ምንም እንኳን በእኛ በኩል ብዙ ኢትዮጵያኖች ያደንቁታል ሊወዶታል ብለል ይሄን ነገር ላልናቸው ስንላቸው ይመስለኛል አሁን በምትለው በዚህ በሪዞሉሽኑ ምክንያት ከሆነ እኔ ብቻዬን አይደለም የሰራሁት ይሄንን በጋራ ነው የሰራነው ሁሉ ሁሉም የፖለቲካ ድርጅቶች ተስማምተውበት ነው ያሉት። ወደ መጨረሻ ላይ ደግሞ ያስረዱት ኢትዮጵያ ይሄ የሆነበት ምክንያት ኢትዮጵያ ውስጥ ያለው ጭቆና እየከፋ በመሄዱና በተለይ በአሁኑ ጊዜ በየአካባቢው የሚሰማው የኦሮሞ ህብረተሰብ ከ140 በላይ መገደላቸው፣ ሰላማዊ ሰልፍ በሰላማዊ መንገድ መብታቸውን ለማስከበር ያደረጉት ሙከራ መገደልን መታሰርን ስላደረሰ ነው ነው የሚሉት። በተጨማሪ ኢትዮጵያ ውስጥ በየሁሉም አካባቢ ያለውን ጭቆናና ብዝበዛ ሁሉም እየተረዳው በመምጣቱና ያንን በህብረት ለመቃወም ስለፈለግን የኔ ብቻ ስራ ሳይሆን የሁሉም ነው የሚሉት። By the way, Anna, I understand that few days, a week or weeks ago, the foreign minister of the TPLF regime, Dr. Adhanom, was in Brussels. And there was a scheduled meeting with the journalists, but it was stopped. Do you know why?
No, I don't know. I only know that Dr. Tedros was in Brussels and was talking to Ms. Mogherini, the high representative for foreign policy of the European Union. But and I can imagine that he was actually lobbying her to ensure that indeed there would be no criticism on the part of the EU on what has happened with the peaceful protesters in Addis Ababa, who were protesting the attempt to land grab to grab the lands and the houses of the Oromo people. Nevertheless, of course, I think there is also, on the part of many people in the EU political direction at the level of foreign ministries and the External Action Service, the illusion that they can do business with the current regime in Ethiopia in order to diminish the flow of refugees and control the migration flows. That is a ridiculous notion because, of course, the government of Ethiopia is a main maker of refugees and asylum seekers and migrants because of exactly the repression and the bad governance in Ethiopia, forcing so many people to flee, so many students, young people, to run away from the country. We know that the percentage of Ethiopians is extremely high among all the people who are desperately trying to reach Europe. And that is because the regime produces asylum seekers, refugees, and migrants with its very bad policies. So it's quite ludicrous that European governments and institutions pretend that they can put this agenda for migration with a regime that is the main maker of migrants and asylum seekers. Nevertheless, I think the European governments know better how much they have illusions about the regime in Ethiopia. They cannot continue to turn a blind eye on the very repressive attitudes of the government, especially when it causes so many people killed, like the peaceful students of Oromo who were killed recently, or many other people who are dying throughout Ethiopia because of the repressive policies of the government, and also because of the wrong policies in terms of governance that indeed do not mitigate the impact of climate change and do not mitigate this regular famines to which the people of Ethiopia is so terribly subjected.
አሁን በመጨረሻ የጠየቅናቸው ዶክተር አድሃኖም የውጭ ጉዳይ ሚኒስትሩ የኢትዮጵያ ማለት ነው ብራስልስ መጥተው ነበር፣ ግን የጋዜጣ መግለጫ ይሰጣሉ ተብሎ ሲጠበቅ ተሰረዘ የሚል ዜና ሰምተን ነበር። ስለዚህ የሚያውቁት ነገር አለ ወይ ላልናቸው ማቀው ነገር የለም። ማቀው ነገር ቢኖር ብራስልስ መጥተው ከሃይ ኮሚሽነሩ ጋራ የውጭ ጉዳይ ባለስልጣኑ ጋራ ለመነጋገር ሞክረው ነበር። ተነጋግረው ነበር ይመስለኛል ለሞከሩትም ውሳኔ እንዳይወሰን ኢትዮጵያ ውስጥ የሚደረገውን ነገር በተመለከተ የአውሮፓ ፓርላማም ሆነ አውሮፓ መንግስታት ውሳኔ እንዳያስተላልፉ ሎቢ ለማድረግ ነበር የአውሮፓ መንግስታት አንድ የተሳሳተንትን ይሞክራሉ ከመንግስት ጋር በመስራት ስደተኞች ወደ አውሮፓ እንዳይመጡ ለማድረግ ይሞክራሉ ግን ያም በሳቸው አባባል ሪዲክለስ ነው የሚሉት በጣም የሚያስቅና የሚያሳዝን ስራ ነው የሞኝ ስራ ለማለት ያህል ነው ምክንያቱም ከኢትዮጵያ የሚመጡትን በተለይ ደግሞ በአሁኑ ጊዜ ከሚመጡት ውስጥ በአብዛኛው ኢትዮጵያውያን ይገኙበታል ስደተኞች ነው የሚሉት እነዚህ ስደተኞች የሚፈጥረው የዚህ የወያኔ መንግስት ነው ስለሆነ እሱ ራሱ የሚፈጥረው ነገር ከሱ ጋር ሆኖ ለማቆም የማይቻል ነገር ነው የሚሉት By the way, there are some people... No, let me ask you this first. What's next? What's going to happen next? Now, the parliament has passed the resolution. What's next? What's the next stage?
Well, this resolution is our way to express our deep concern about the situation in Ethiopia. And, of course, this is going to be forward to the European institutions and governments. And we want this to translate into action in terms of monitoring the way, for instance, the way European money, taxpayers' money is being spent so that it will not reinforce the government who represses and oppresses the people of Ethiopia, but will actually support those who in Ethiopia are fighting for democracy and for development. And, of course, this is also a way for us to show our solidarity with those people who are bravely fighting for democracy, the rule of law, human rights, and the development of Ethiopia and the harmony among all peoples in Ethiopia. Not alone those who are in jail, those who are suffering because they lost their children, were killed. They are not alone. We are in solidarity with them. It's important that they also know that message is also for them. And then, of course, we also want to have the UN, the African Union. The African Union cannot continue to turn a blind eye to what is happening in its own host country, where it has the headquarters, and continue the policy of hypocrisy, of indeed not seeing all the sufferings of the people of Ethiopia. So there are many... Signatories for this resolution. We do not know what is going to happen, but we're going to monitor and to place a lot of attention on the policies of the European Union in particular, so that they do not continue to indeed strengthen a government that oppresses its own people.
አሁን እየጠየቅናቸው አሁን ምንድነው የዚህ ውሳኔ ምንድነው የተደረገው ላልናቸው ለምንድነው የሚሉትሳቸው ይሄ እኛ በፓርላማው በኩል ከኢትዮጵያ ህዝብ ጋር ያለንን አንድነት ለማሳየት ነው የሚገደሉ የሚታሰሩ ህፃናት ወላጅ ያልወላጅ የቀሩ ብቻቸውን እንዳልሆኑ ኢትዮጵያ ውስጥ የሚበደለው ህዝብ ብቻውን እንዳልሆነ እኛም ከጎኑ እንዳለን ለማሳየት ነው ኦፍ ኮርስ ምንድነው የምናደርገው አሁን ሞኒተር እናደርጋለን የአውሮፓ መንግስታት ወይንም የአውሮፓ መንግስት የሚወስደውን እርምጃ እኛ ካቀረነው ጥያቄ ጋር እንዲያደርገው በተለይ የኢኮኖሚ ውርዳታው ህዝቡን እንዲጨፈጭፍበት እንዳይሆን ህዝቡን እንዲገልበት እንዲያባረርበት እንዳይሆን ሞኒተር እናደርጋለን የተባበሩት መንግስታትንም በተቻለ መጠን ፕሬሸር እናደርጋለን የአፍሪካ አንድነት ድርጅትም በተለይ አይኑን ሊሸፍን አይችልም የአፍሪካ አንድነት ድርጅት ጽፈትበት ያለባት ሀገር እንዲህ አይነት በደል ሲሰራ ዝም ብሎ ማየት የለበትም በሚል አቋም ስላለን እነሱን ላይ ተጽዕኖ ለማድረግ እንሞክራለን ነው የሚሉት የተከበሩ አና ጎሜዝ አና there is one controversial sentence in the resolution in paragraph E it says whereas Ethiopia is a highly diverse country in terms of religious beliefs and cultures and so forth and then it states particularly the Oromo and the Somali have been marginalized in favor of the Amhara and the Tigray. Now, people who are coming from Amhara and almost all, the majority of the Ethiopians are a bit puzzled with this terminology, the domination of the Amharas.
Yeah. I do understand the sensitivity. I know this is indeed a very touchy question for Ethiopians. I must say that that particular paragraph was inserted by a political group which is not mine.
Okay.
The version that was initially was, in many respects, in my opinion, more even more sensitive and more
okay.
so to say more sensitive than that one corresponds to a perception that indeed some groups have been more oppressed than others, and definitely the Oromo were the majority of the population in Ethiopia. And those in the Ogaden who have been tremendously suffering by horrendous repression, but as well in other parts of Ethiopia, we know everybody has been oppressed. But one, the name of the game of this regime is to actually throw people against each other, divide to rule.
Yep.
And of course, the fact that Tigrayans have been the majority of the people in the government who are very determinant, creates a perception that indeed Tigrays oppress the rest of the people. It is quite unfair in the sense that Tigrayans are themselves very much oppressed by the same regime. But the fact that there is a majority of Tigrayans, I know that the current prime minister himself is not even a Tigrayan, but definitely the Tigrayans are those who compose the ranks of the oppressors, not all Tigrayans, but some kind of elite of the Tigrayans. Then, as well, there is the perception that the Amharas in the past have also been a group favored, and there is even some people who think that there is an Amhara supremacy. So I think this has to do with perceptions about Ethiopia, and perceptions that may be wrong indeed, because we know very well that Amharas also suffer a lot under this regime. But it's a perception, and it's a perception which the government has tried exactly to foster, because their way to oppress the people is to divide to rule. That's why I've always been saying that it is more important than ever that all in Ethiopia unite and do not lend themselves to be played in that game of pushing some people against the other. I know the sensitivity that this paragraph has for many, many Ethiopians. I hope this is not seen as something that plays into the card of dividing to rule. On the contrary, this is a perception that exists outside of Ethiopia, but as well inside of Ethiopia. I know that. I know that Oromos feel particularly oppressed by others, and that sometimes many people from the Amhara communities believe that they are superior to the others. This is indeed a wrong perception in every sense, but it is a perception that exists inside Ethiopia, but as well outside Ethiopia. And that's what this parliament resolution reflects. I personally, if I had been the only one deciding, of course I would not have inserted that paragraph. But I could not oppose it, because I believe indeed it reflects a perception which we don't want to be true, but it is a perception that is there.
I understand. But, you know, the problem is, you know, the controversy is that the fact on the ground is a bit different from this perception, namely, it's, you know, it's going an exodus of Amharas from different parts of the country. So that's why this the sentence that it states the Amharas are part of the dominators of the country, it became a problem. That's why you know, it there is an exodus of Amharas from different parts of the country at this moment on the ground. But as you said, it's a perception, and maybe one has to work hard to explain the real situation in the country. So I understand,
I understand,
and at the same time, politics, it is, you cannot by yourself decide what should be written or not written. You have to give and take. That's a diplomacy. So I understand. Thank you anyway. Now, Anna, let me go forward to another question. You know, some Ethiopians who are longing to achieving their freedom see you as a star on the cloudy and dark sky of Ethiopia. Some try to explain your struggle for a democratic Ethiopia in two ways. One part say that you are a person of principles who stands for what you believe, and that is the freedom of all people. And others say that you have once lived and seen what a dictatorship can do to people. How would you explain your self?
Well, my commitment to the solidarity with the Ethiopian people comes from the time I spent in the country in 2005, when I was the chief of server for the EU election observation mission. And I knew nothing about the country before I went there. I mean, I knew the things that we learn in Portugal about Ethiopia in school books, because of course there is a very old connection dating to Prince John when the Portuguese navigators were very fond to discover Ethiopia, because there was this notion that it was a very important kingdom with a Christian king and so on. But I didn't really know much about Ethiopia. I had some very vague Ethiopian friends, diplomats that I had met in my career. But after having been in Ethiopia, I really understood the importance of Ethiopia, and I got very attached to the people of Ethiopia. I had met people from all backgrounds, and I understood as well, my sympathy as well, because I understood that they were oppressed. I have lived under dictatorship myself in my country, and I know a dictatorship when I see one. And I understood that the then Meles regime was very deviously smart to try to pretend to speak the rhetoric of development and democracy, but actually in practice just oppress the people of Ethiopia. And after all what happened in that year of 2005, when there were massacres and so on, I really felt that I had an obligation towards the Ethiopian people, and I feel solidarity. I don't pretend that I know everything about Ethiopia, not at all, but I'm probably one of the people in the European Parliament who knows more about Ethiopia and who cares about Ethiopia. So without any pretense to knowing it all, to understanding it all, I feel that it is my obligation to indeed call attention to Ethiopia, especially when the EU plays such an important role in influence in Ethiopia. And that influence and the money that we spend in Ethiopia should be spent and developed for good, not to support an oppressive regime. I must say I had hopes after Meles was gone that the situation would change, and that the new prime minister would slowly, maybe, but change the situation. I don't see that happening, unfortunately. And the latest killing of the Oromo students is indeed just the evidence of that. And I am very apprehensive, because I know the importance of Ethiopia for the stability of the region. And I know that when the people of Ethiopia are in despair, are under this tremendous injustice, that people can get, things can get out of control. And I think that that's why I keep paying attention to Ethiopia, trying to call my colleagues' attention to Ethiopia, because we have a responsibility towards the people of Ethiopia, and we should not use our money and our influence to actually strengthen a government that represses the people, whatever the pretext. That's what I try to do. That's why, and of course, in the meantime, I've met many Ethiopians. I have many Ethiopian friends who gave me a lot of information what is going on. As I said, I don't pretend to know everything or even to know much about Ethiopia, but I feel in solidarity with Ethiopia, and that's why I keep doing my best. I do my best very far away, but I do my best to indeed raise attention in Europe about the situation in Ethiopia and fight those in Europe who are content with their very wrong versions of what is going on in Ethiopia.
Anna, I am going to ask you to give me 1 or 2 minutes, because I'm trying to get in touch with the parliament member of the Swedish parliament, a member of the Swedish parliament foreign committee. So you will be on the air. Maybe you won't hear me for a couple of minutes. Is that okay?
Okay.
Good. አድማጮቻችን እኔ አሁን ያሉትን የተከበሩ አና ጎሜዝ ያሉትን አጥራርጌ ለመተርጎም ሞክራለሁ። በማከሉ የስዊድኑን የፓርላማ ባል ለመደወል እንሞክራለን ባየር ላይ ለማስከባት። የተከበሩ አና ጎሜዝ ያሉት ምንድነው የጠየቅናቸው ጥያቄ? ለምንድነው ሪሶርስ ለኢትዮጵያ ያሉት ፍቅር የተለያዩ ኢትዮጵያኖች የተለያዩ ምክንያት ሰጥቷል? አንደኛው ግሩፕ እሳቸው
Det nummer du önskar nå är inte i bruk. Var vänlig kontrollera numret och försök.
አንደኛው ግሩፕ የሚለው እሳቸው የፕሪንሲፕል ሰው ስለሆኑ የሚያምኑበት ነገር እስከመጨረሻው ይሄዱበታል ነው የሚለው። ሌላው ግሩፕ ደግሞ አይ እሳቸው በዲክታተርሺፕ አገር ውስጥ በኖረው ስለነበር አንድ ጊዜ ፖርቱጋል በዲክታተር ተገዛ ነበር። ለዛ ምክንያት ዲክታተሮች የሚያደርሱትን በዝብ ላይ የሚያደርሱትን በደል ስለሚያቁት ነው ይላሉ። እርሶ ምን ይመስሎት ምንድነው እርሶ ይሄን ነገር የሚያደርጉበት ምን ያላናቸው? አንደኛ ኢትዮጵያን ብዙም አውቃለሁ ብያልናገርም ትንሽ አቅ ነበር ስለ ኢትዮጵያ የድሮ ንጉሶቹ እንዴት እንደነበሩ ኢምፖርታንት ሀገር እንደነበረች ወዘተ አቅ ነበር። ኋላ ግን ለአውሮፓን ፓርላማ የምርጫው ሐላፊና ተወካይ ሆኜ ስለያየውን የደረሰውን የተደረገውን ስለማቅና ስለተረዳው ህዝቡንም ስለወደድኩት በጣም በጣም የሚወደድ ስለሆነ ስለወደድኩት ዝም ብዬ ማለት ማየት አልቻልኩም። የተቻለኝን ለማድረግ ወሰንኩ ነው ባጭሩ የሚሉት። እንግዲህ እስቲ እንግዳችን ባየር ላይ ከመጡ ሁለቱንም ለማስገባት እንሞክራለን። አጥር ያለው ውይይት ከሁለቱም ጋር ለማድረግ እና ይሄ ነው ያለው። በተቻለ መጠን እኚህን የስዊድኑን እንግዳችን ለማስገባት እንሞክራለን። ካልሆነ ከአና ጎሜዝ ጋር ያለውን ውይይት በዛው ለማጠናቀቅ እንሞክራለን። Please accept my apology, Anna. Are you with me?
Yes.
Good. Now, we are on the verge of, you know, finishing our discussion. You know, Ethiopians who are longing to achieving their freedom, see you as, as I said, as a star on the cloudy and dark skies of Ethiopia. What kind of message do you have to these Ethiopians who have almost lost their hope, and you are the only hope they have when it comes to the EU Parliament? What kind of message would you convey to them?
Well, this is the importance of this resolution. It's not, it is not the work of one single individual, me or anybody else. It's the result of a joint work by the main political groups in the European Parliament. You see that each one of them produced their own proposal for a resolution. Then we work to merge, to come to a final text. And then it was voted by the plenary of the European Parliament. And only a few people in the extreme right wing voted against, because they vote against any initiative that is taken on a European level.
Okay.
So I think this is very telling, that the smashing majority of the European Parliament is really concerned of what is going on in Ethiopia, and is really concerned of the role that is being played by the European Union and its member states in Ethiopia. I think this is what should give strength to the people in Ethiopia who are resisting this oppressive regime. They're not alone. That's what this message tells. And I think it's the most important thing. It's not just a message that is being conveyed to the authorities that condemns their actions. It's not the message that is being conveyed to the European authorities or to the African Union or to other authorities because of their hypocrisy, because of the way they are spending the taxpayers' money in strengthening an oppressive regime, because they have not learned the lessons from the Arab Spring, and they keep supporting dictators instead of supporting the people who are fighting for democracy, the rule of law, stability in the region. Because only with the people happy and living in freedom can, of course, there be stability. So this is the message. The people of Ethiopia are not alone. They should unite, because the trick of the oppressors is to divide, to rule. They should not allow the diversity, the richness of the people of Ethiopia, culturally, ethnic background, religious, to be exploited, to divide them. Because that is exactly what the regime currently does. And they should unite on a democratic platform to actually not allow the oppressors to continue to rule. If the people of Ethiopia unite, they are strong. And we are telling them that they're not alone. We are paying attention. We are in solidarity with the people of Ethiopia.
Anna.
And they are the only ones who can, of course, decide upon their destiny. They should not make themselves weaker by being divided. They should unite to make sure that, indeed, democracy and the rule of law and human rights and good governance prevails in Ethiopia.
Anna, it seems that you are not going to give up on Ethiopians, are you?
Sorry?
You are not going to give up on Ethiopia and Ethiopians. You will not leave them alone.
Of course not. I mean, I'm in politics because I believe that politics is about governing, be it our community at the local level, our country, our community at, for instance, the regional level, Europe, or at the world. We are all human beings. We all want to live better. We need good governance. And so what is happening in Ethiopia is very important for me, as well as what is happening in other countries to which I'm very connected. So I will not give up now. And it's not by me.
I understand.
There are many people who cannot be bought in this world, fortunately. In politics, we work for the justice and for human rights and better governance.
Anna, I think it's very hard to find words to express, you know, the gratitude of Ethiopians towards you. I must say that you are a splendid person as a human being, generally. And
well, thank you so much. Well,
no, we are very grateful, really grateful, because, you know, especially people who have lost their faith, their truth, their hope, when they find somebody, you know, who lives in Europe and believe that that person can make a difference. It's a big thing.
No, I'm no hero. I think that the people of Ethiopia who survive and keep fighting for democracy and the rule of law despite all this repression, they are the heroes. I'm just trying to help them as much as I can.
Anyway, please accept our thanks and gratitude, Anna. Even though you are polite and humble, you should accept our gratitude. Anna, once again, thank you. Thank you very much indeed. And I hope we'll be in touch in the near future and hear a very interesting and wonderful news about Ethiopia.
Thank you so much. All my best wishes for you and for all in Ethiopia and for all Ethiopians living outside, because their role is also very important in supporting those who keep fighting inside the country.
Thank you and goodbye. አድማጮቻችን ወደ መጨረሻው ገደማ ለተከበሩ አና ጎሜዝ አንድ ኮንትሮቨርሻል የሆነ ጥያቄ አቀረብንላቸው ነበር። ምንድነው በውሳኔው ላይ በፓራግራፍ ኢ ላይ ኢትዮጵያ ምንም እንኳን የተለያዩ ብሔር ብሔረሰቦች አለ በኔ አጭር ማማስረ እንትን ማብራሪያ ነው ብትሆንም የአማራውና የትግሬው ዶሚኔሽን ሌሎቹን በተለይም ኦሮሞውና ሶማሊያውን ጨቁኗል የሚል ስላለ እሱን እንዴት ልታወጡት አላችሁ? በተለይ ባሁን ጊዜ አማራው ኤክሶደስ እየተሰደደ ከሀገሩ እየወጣ መግቢያ በሚያጣበት ሁኔታ ምናም ስላት ይሄ የኔ ፓርቲ ዲሲዥን አይደለም የኔ ፓርቲ ውሳኔም ፍላጎትም አልነበረም ግን ነገሩም ያለው ምንድነው በ የከፊት የነበረ አስተሳሰብ ያልተላቀቁ አስተሳሰቦች ሊኖሩ ይችላሉ ነው የምትለው በሷ ግን ካቴጎሪካሊ ያለችው የኔ ፓርቲ ውሳኔ አልነበረም የኔም ፍላጎት አልነበረም ግን ይሄንን ጠቅላላ ሪዞሉሽኑን የተለያዩ ፓርላማ ውስጥ ያሉት ፓርቲዎች በጋራ ያጸደቁት ስለሆነ እያንዳንዱ የሚፈልገውን አስገብቷል እና ባይገባ ደስ ይለን ነበር ግን እዛ ላይ ደሞ አተክሮ መለያየት መፈጠር የለበትም ይገባኛል ሴንሲቲቭ እንደሆነ በተለይ ፓራግራፍ በጣም ሴንሲቲቭ እንደሆነ በጣም ረዳለሁ ነው የሚሉት ኢትዮጵያ ውስጥ ያሁኑ መንግስት ደግሞ እዚ ላይ ፎከስ እንዲደረግበት ነው የሚፈልገው ከፋፍለ ግዛው ነው ያሉት ከፋፍለ ግዛውን ስራ ላይ ለማዋል የሚፈልገው ይችን አይነቷን ፓራግራፍ ፎከስ እንድትደረግባት ነው ጥንቃቄ ያስፈልጋል ዋናው መታየት ያለበት በአጠቃላይ የወጣውን ሪዞሉሽን ነው ወይንም ውሳኔ ነው መታየት ያለበት ይሄኛው የነበረ ከፊት የነበረውን አስተሳሰብ ያልተላቀቀ ያልተላቀቁ ሊሆን ይችላሉ ነው የምትለው ሌላው እንግዲህ መጨረሻ ላይ የጠየቅናቸው እንዴት ነው እርሶን በተመለከተ የተለያዩ አመለካከቶች ይስማሉ አንዳንዱ አና ይሄን የሚያደርጉት በተፈጥሯቸው ለእውነትን የሚሞቱና እውነትን ይዘው የሚታገሉ በመሆናቸው ነው በሚያምኑበት ነገር ሁልጊዜ ወደ ኋላ ማይሉ በመሆናቸው ነው ሲል ሌላው ደግሞ አይ እሱ ብቻ ሳይሆን እሳቸው በዲክታተርሺፕ ፖርቱጋል በነበረው ዲክታተርሺፕ ውስጥ ስለአለፉ ዲክታተርሺፕ ባንድ ህዝብ ላይ የሚያመጣውን ስለሚያውቁ ነው ብዬ ስለጠይቋቸው እርሶስ ምን ይላሉ እርሶ ይሄንን ትግል የሚያደርጉት ለምን ስላቸው ሁሉም ማለት ኢትዮጵያንም አይቻለው አውቃለው ብዙም አውቃለው ባልልም ግን ያዛ ህዝብ በደልና ጭቆና ይስማኛል ጥሩ ህዝብ ነው በጣም ወደው ህዝብ ነው በተጨማሪ ደግሞ ያንደ ተባለው የሀገር ቤት ያሳለፍኩትም ጊዜ ዲክታተርሺፕ ምን እንደሆነ እንዳውቅ አረርቶኛል ሁለተኛ ደግሞ በአለም ዙሪያ ያሉ ችግሮች በሙሉ ያገቡኛል ይመለከተኛል አውሮፓ ብቻ ወይም የሀገሬ ፖርቱጋል ብቻ ሳይሆን በጠቅላላው የአንድ ሰው መበደል የሌላው ሰው መበደል ያንደ ሀገር ችግር የሌላው ሀገር ችግር ነው የሚሉት በተለይ ኢትዮጵያ ደግሞ ስትራቴጂክ ቦታ ስለሆነች ኢትዮጵያ ውስጥ የሚደረገው ችግር ሁላችን እንመለከታለን የኢትዮጵያ ህዝብ ችግሩ እየባሰበት ከመጣ የሚደርሰውን አደጋ ማወቅ አለብን እናውቃለን ያደጋ እንዳይደርስ ካሁኑ መጠንቀቅ ነው ነው የሚሉት እንግዲህ ከተከበሩ አናጎሜዝ ጋር የነበረን ውይይት ይህን ይመስላል እንግዳችንን የስዊድኑን ፓርላማ እንግዳ ሞክረን ልናገኛቸው አልቻልንም በሚቀጥለው ሳምንት ፕሮግራማችን ላይ እሳቸውን ለማቅረብ እንሞክራለን
አገር ማገር ጭፈራ ስልቱ አገውኛ ይመስናል ወላይትኛ አገር ማገር ጭፈራ ስልቱ አገውኛ ይመስናል ወላይትኛ አገር ማገር ጭፈራ ስልቱ ወላይትኛ ይመስናል አገውኛ አገር ማገር ጭፈራ ስልቱ ወላይትኛ ይመስናል አገውኛ
ፕሮግራም እስከምንገናኝ ጤና ይስጥልኝ የምንላችሁ እኔ አህመድ መልካም ሳምንት እስከ ሳምንት